የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 11 2014 ዓ.ም ተመረጥ ዝግጅታችን ጀመረ።
for those that want to go and document
ከዓለም አቀፉ የብዙሃን መገናኛ መካከል ወደ ስፍራው በመሄድ መዘገብ ለሚፈልጉ ክፍት የሆነ ግብዣ አለ። ይህ ነጻ ቦታ በርካታ አካባቢዎች ሁሉ መገናኛ ብዙሃን ወደ ስፍራው በመሄድ መረጃ እንዲያሰባስቡና ከባዶቹን ውጊያዎች ከተመለከቱ ጋር እንዲነጋገሩ ምን እንደተፈጠረም እንዲረዱ ለማድረግ ሲመቻቹ የቆየ ነው።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ሚለኒ ሲዩም ናቸው። ዛሬ የሰጡት መግለጫ የተመለከተ ዘገባለን። በተጨማሪም ሌሎች በርከት ያሉ ቅንብሮችን ለምሽቱ ይዘንላችኋል። ዝግጅቶቻችንን በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ቆዩ። በነገራችን ላይ አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እንጠይቃለን። ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በትግራይ ክልል ደቡባዊ አካባቢዎች የሚገኙ ወረዳዎችና ከተሞች ላይ የኢትዮጵያ መንግስት ኃይሎች ትናንት የአየር ጥቃት ማድረሳቸውን የክልሉ የህዝብ ኮሙኒኬሽን ቢሮ ነው የተባለው መስሪያ ቤት አስታውቋል። በጥቃቶቹ ሲቪሎች ላይ የህይወትና የአካል ጉዳት መድረሱም ተነግሯል። የተባለው ጥቃት ስለመፈጸሙ ቪኦኤ በራሱ ማረጋገጥ አልቻለም። ከኢትዮጵያ መንግስትም ሆነ ከሌላ ወገን ማረጋገጫ ወይም ማስተባበያ እስካሁን አልተገኘም። ሀብታሙ ስዩም ዝርዝሩን ያሰማናል።
በመንግስቱ ትናንት እንድርታ ወረዳ መንበረ ቅዱሳን ጣቢያ መላዛት በተባለ ቀበሌ በአንድ የህዝብ ማመላለሻ ሚኒባስ ላይ የድሮን ድብደባ ፈጽሟል ሲል ክልሉን እያስተዳደረ ያለው አካል የኮሚኒኬሽን ተቋም ገልጿል። በጥቃቱ 23 ሲቪሎች ተገድለዋል፣ 8 ደግሞ ከባድ ጉዳት ደርሶባቸዋል ብሏል። እንዲሁም ቢሮው ማይጨውና ኮረም ላይ ተፈጽመዋል ባላቸው የጄትና የድሮን ድብደባዎች 18 ሲቪሎች እንደተገደሉና 11 እንደቆሰሉ ተናግረዋል። ማረጋገጫ ባይሰማበትም ባለፈው ሳምንትም አላማጣ ውስጥ የመንግስት ኃይሎች ገበያ ላይ ያደረሱ ሲል ህወሓት ባወጣው ክስ ላይ በጠቀሰው ድብደባ ከ70 ሰዎች በላይ እንደተገደሉ መናገሩ ተዘግበው ነበረ። ህወሓት ተፈጽመዋል ያላቸውን የአየር ድብደባዎች በተመለከተ ከኢትዮጵያ መንግስት የወጣ ማስተባበያም ሆነ ማረጋገጫ እስካሁን የለም። ይሁን እንጂ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ዛሬ ለጋዜጠኞች መግለጫ ሲሰጡ ለዚህ ክስ ቀጥተኛ ምላሽ አይስጡ እንጂ መንግስት በተለያዩ ጊዜ የተፈጸሙ የአየር ጥቃቶችን በግልጽ ሲያሳውቅ መቆየቱን አስታውሰዋል። የአየር ኃይሉም ወታደራዊ ኢላማዎችን እንጂ ሲቪሎችን ወይንም ሲቪል ተቋማትን እንደማይመታ ባለስልጣናቱ በተደጋጋሚ ሲያሳውቁ ቆይተዋል።
የባይደን አስተዳደር በኦምሪኮን ቫይረስ ሳቢያ ከደቡብ አፍሪካ ሀገሮች በሚመጡ መንገደኞች ላይ ጥሎት የነበረውን ማዕቀብ ለማላላት ማሰቡን አስታወቀ። ይህ የተገለጸው የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያ ዶክተር አንቶኒ ፋውቺ ትናንት በሰጡት መግለጫ ኦምሪኮን በዩናይትድ ስቴትስ ውስጥ በከፍተኛ ደረጃ እየተስፋፋ መምጣቱን ባስታወቁበት ወቅት መሆኑን ሮይተርስ በዘገባው አመልክቷል። በርካቶቹ የዲሞክራቲክ ፓርቲ አባል የሆኑ 46 ሕግ አውጪ የምክር ቤት አባላት ትናንት ሰኞ ለፕሬዚደንት ባይደን በጻፉት ደብዳቤ በአፍጋኒስታን እየተባባሰ ያለውን ሰብአዊ ቀውስ ትኩረትና ጊዜ ሰጥተው በአፋጣኝ እልባት እንዲሰጡት አሳሰቡ። ሕግ አውጪዎቹ ባይደን በአፍጋኒስታን ላይ ተፈጻሚ በመሆን ላይ የሚገኘው ማዕቀብ እንዲላላ፣ ታሊባን አፍጋኒስታንን ከተቆጣጠረ በኋላ ዋሽንግተን በአፍጋኒስታን ማዕከላዊ ባንክ የውጭ መጠባበቂያ ገንዘብ ላይ የጣለችውን እገዳ በማንሳት በአስቸኳይ እንድትለቅ በደብዳቤያቸው መጠየቃቸው ተገልጿል። ዋይት ሃውስ ትናንት በሰጠው ምላሽ የተያያዘውን ገንዘብ አስመልክቶ እጁ የታሰረ መሆኑን ገልጾ በአፍጋኒስታን የደረሰውን ሰብአዊ ቀውስ ለመርዳት ግን የምታደርገውን ጥረት ትቀጥላለች ብሏል። የተጣለውን ማዕቀብና በድንገት የተቋረጠው ዓለም አቀፍ ረድኤት ላለፉት 20 ዓመታት በውጭ እርዳታ ጥገኛ ሆኖ የቆየውን የአፍጋኒስታንን ምጣኔ ሀብት በእጅጉ የጎዳው መሆኑም ተመልክቷል። ዩናይትድ ስቴትስ የአፍጋኒስታን መጠባበቂያ የምንዛሬ ክምችት የሆነውን 9.4 ቢሊዮን ዶላር በመውረስ መያዟ ለአፍጋኒስታን ባንኮች ችግር መፍጠሩን፣ በአገሪቱ ላለው የዋጋ ግሽበት መባባስና የግል ቢዝነሶችንም በመጉዳት ምጣኔ ሀብቱ በከፍተኛ አደጋ ላይ እንዲወድቅ ማድረጉን የሕግ አውጪዎቹ በደብዳቤያቸው አመልክተዋል። የተባበሩት መንግስታት 40 ሚሊዮን ከሚሆነው የአፍጋኒስታን ህዝብ ግማሽ ያህሉ ለከፍተኛ ረሃብ የተጋለጠ መሆኑን ሲያስታውቅ፣ 1 ሚሊዮን የሚሆኑ ህጻናት በከፍተኛ የምግብ እጥረት በሞት አፋፍ ላይ የሚገኙ መሆናቸውን አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዝቅተኛ ገቢ ላላቸው አሜሪካውያን የኑሮ ዋስትናን ማሻሻልን ጨምሮ ሌሎች በርካታ እቅዶችን የያዘው የባይደን አስተዳደር ማህበራዊ ሴፍቲኔት በጀት በሕግ መወሰኛው ምክር ቤት እንዲያልፍ ዋይት ሀውስ የሚቻለውን ሁሉ እንደሚያደርግ የቤተ መንግስቱ ቃል አቀባይ አስታውቀዋል። ቀደም ሲል በዲሞክራቶቹ ሙሉ ድምፅ ያልፋል ተብሎ የተጠበቀው ይህ የ2 ትሪሊዮን ዶላር ወጪ አንደኛው ሴናተር በማፈንገጣቸው ምክንያት የመውደቅ አደጋ ተደቅኖበታል። በዜና ማዕከላችን የተጠናከረውን ዘገባ ስመኝሽ የቆየ ታቀርበዋለች።
ቀደም ሲል ይህን ግዙፍ በጀት የመደገፍ አዝማሚያ አሳይተው የነበሩት የምዕራብ ቨርጂኒያ ሴናተር ጆ ማንቺን ለእቅዱ የድጋፍ ድምፅ እንደማይሰጡ ድንገት በመገናኛ ብዙሃን ቀርበው ማሳወቃቸው ቤተ መንግስቱንና የሀሳቡን ደጋፊዎች ማስደንገጡ ተሰምቷል። ይሁን እንጂ ዋይት ሀውስ አሁንም ተስፋ ለመቁረጡን የምክር ቤቱን ዲሞክራቲክ እንደራሴዎች በአንድ ለማሰለፍና ሴናተር ማንቺንን መልሶ ወደ መስመር ለማስገባት ሌት ተቀንና በሙሉ አቅሙ ሁሉ እንደሚጥር ቃል አቀባይዋ ጄን ሳኪ ለጋዜጠኞች ገልጸዋል።
ፕሬዚዳንቱ እያሰቡ ያሉት እጅ አጣጥፎ የመቀመጥን አደጋ ነው። ይህን ድንጋጌና በውስጡ የያዛቸውን ቁም ነገሮች ተግባራዊ እንዲደረጉ ማስቻል ካቃተን አደጋው በአሜሪካውያን ላይ የክፍያና የዋጋ መናር ብቻ አይደለም። ግዙፉ የመዋለ ንዋይ ባንክ ጎልድማን ሳክስ እና ሌሎችም በዚያ ግንባር ላይ ያሉ እንደሚተነብዩት ልንደርስበት የምንሻው የምጣኔ ሀብት መስመር መታጠፍም ይጠብቀናል። ለእንዲህ አይነት ህግ የማውጣት ሂደት ፈተናዎች ፕሬዚዳንቱ አዲስ አይደሉምና አፈር ድሜ ግጠው ይሰራሉ፣ ያሳኩታል።
ሴናተር ማንቺን አልደግፈውም ያሉት እቅድ ለአረጋውያን የጤና ጥበቃ አገልግሎትን ማስፋፋት፣ የቅድመ መዋለ ህጻናት ትምህርት ለሁሉም እንዲዳረስ ማድረግ፣ የአየር ንብረት ለውጥን ለመጋፈጥ የሚያስችል አዲስ በጀት መመደብ፣ ገቢያቸው ዝቅተኛ ለሆነ አሜሪካውያን ተጨማሪ የገንዘብ ድጋፍ መስጠት የሚሉ ቁልፍ ሀሳቦችን ያካተተ ነው። ማንቺን ትላንት ከአንድ ሬዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ረቂቁ በግለሰቦች ገቢ ላይ በቂ ገደቦች ሳይጣሉና የድጋፍ ተቀባዮች የስራ ግዴታዎች ሳይካተቱ እጅግ የበዛ ወጪ ይዟል ብለዋል። በዚህ የተወካዮች ምክር ቤቱ ባሳለፈውና በህግ መወሰኛ ምክር ቤቱ ማሻሻያዎች በተደረገበት የውጭ ህግ ረቂቅ ላይ ከጥቂት ቀናት በኋላ በሚገባው አዲሱ የአውሮፓ ዓመት መጀመሪያ ላይ ለድምፅ እንደሚያቀርቡት የሴኔቱ አብዝሃ መሪ ቸክ ሹመር ተናግረዋል። የጆ ማንቺን ማፈንገድ ትልማቸውን ከማስተጓጎሉ በፊት ዲሞክራቱ ሴናተሮች በራሳቸው ብቻ ሙሉ ድጋፍና የሴኔቱ ፕሬዝዳንት በሆኑት ምክትል ፕሬዝዳንት ካማላ ሃሪስ የመለያ ድምፅ ከፊታችን የአውሮፓ ገና በፊት ለማጽደቅ ሀሳብ ሰንቀው ነበር።
በዩናይትድ ስቴትስ ምክር ቤት ህንፃ ላይ እንደ ኤሮፓ አቆጣጠር ጥር 6 2020 በደረሰው የአመፅ ጥቃት ተሳታፊ በመሆን አንድ የፖሊስ ባልደረባ ላይ ጥቃት የፈጸመ አንድ ሰው ወደ 4 ዓመት የተቃረበ የ3 ዓመት ከ10 ወራት እስር የተፈረደበት መሆኑ ተገለጸ። ውሳኔው የተላለፈበት ዴቪድ ቶምሰን የተባለው የ28 ዓመት ወጣት በጻፈው ደብዳቤ መጸጸቱን አስታውቋል። በወቅቱ ከሌሎች ባልደረቦቹ ጋር ሆኖ የምክር ቤቱን ህንፃ ሰብረው የገቡ ሰዎችን ለ2 ሰዓታት ያህል ይታገሉ በነበሩ ፖሊሶች ላይ ባደረሰው ጥቃት ይቅርታ መጠየቁ ተመልክቷል። ዴቪድ እስራት ለፈረዱበት ዳኛም በፈጸመው ድርጊት መጸጸቱን የሚገልጽ ደብዳቤ ማስገባቱም ተገልጿል። ውሳኔውን የሰጡት የዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኛ ሮይስ ላምበርስ በዚህ ቀን በምክር ቤቱ የተፈጸመው ጥቃት በአገራችን ባለው የህግ የበላይነት ላይ የተፈጸመ ጥቃት ነው ማለታቸውም ተዘግቧል። ሄይቲ ውስጥ ባለፈው ሳምንት በአንድ የነዳጅ ተሽከርካሪ ቦቴ ላይ በደረሰ የፍንዳታ አደጋ ቆስለው የነበሩ በርካታ ሰዎች በመሞታቸው በአደጋው የሞቱ ሰዎች ቁጥር ከ90 በላይ መድረሱን የአገሪቱ ባለስልጣናት ትናንት ሰኞ ባወጡት መግለጫ አስታወቁ። አደጋው የደረሰባት የካፕ ሄይቲ ከተማ ረዳት ከንቲባ አሁን ድረስ በአደጋው የሞቱትና ሊሞቱ የሚችሉትን ሰዎች ቁጥር አለመታወቁን ገልጸዋል። በርካታ ሰዎች ሆስፒታል እንደሚገኙ ተናግረዋል። ቀደም ሲል በተሰጠው መግለጫ 75 ሰዎች የሞቱ ሲሆን 47 የሚሆኑት ደግሞ ክፉኛ መቃጠላቸው ተነግሯል። አደጋው የደረሰው ታህሳስ 4 ቀን ሲሆን ነዳጅ የጫነው ተሽከርካሪ ከቁጥጥር ውጪ በመሆን አንድ ታክሲ አድናለው በሚል የመገልበጥ አደጋ ስለደረሰበት እንደሆነ ተጠቅሷል። በርካታዎቹ ሰዎች ላይ የደረሰው የፍንዳታ አደጋ የተከሰተው ከቦቴው የፈሰሰውን ነዳጅ ለመቅዳት በሚሞክሩበት ሰዓት መሆኑም ተመልክቷል። በደቡብ ምዕራብ ዩናይትድ ስቴትስ ቴክሳስ ክፍለ ግዛት ሕይወቱን ያጣ አንድ ሰው አሁን በአገሪቱ የተስፋፋ ባለው የኦሚክሮን የኮቪድ-19 ቫይረስ ሳቢያ የሞተ የመጀመሪያው ሰው ሳይሆን አይቀርም ተባለ። ቴክሳስ ውስጥ የሃሪስ ወረዳ የጤና ባለስልጣናት እድሜው በ50ዎቹ ውስጥ የሚገኘው የሰው የኮቪድ-19 ክትባት ያልወሰደና ለአደጋ በሚያጋልጥ የጤንነት ችግር ውስጥ የነበረ መሆኑን ትላንት በሰጡት መግለጫ አስታውቀዋል። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ተቋም ባለፈው ሰኞ እንዳስታወቀው ካሉት ተላላፊና ተስፋፊ የቫይረስ ዝርያዎች ውስጥ በፈጣን ተስፋፊነቱ በአሁኑ ወቅት 73 ከመቶውን የያዘው የኦሚክሮን ቫይረስ መሆኑን ገልጸዋል። ይህ አሃዝ ከቀደመው ሳምንት በ6 ከመቶ ብልጫ ማሳየቱን የጠቀሰው ተቋም የታህሳስ ወር ሲገባ ገና 1 ከመቶ ብቻ እንደነበር አመልክቷል። የዩናይትድ ስቴትስ ሆስፒታሎች በኮቪድ-19 ህሙማን እየተሞሉ መምጣታቸውም በዘገባው ተገልጿል። እንግሊዝ ለንደን ውስጥ የሚገኝ አንድ ፍርድ ቤት በተባበሩት አረብ ኤምሬት ምክትል ፕሬዚደንትና ጠቅላይ ሚኒስትር ሼህ መሐመድ ቢን ራሺድ አልማክቶም ለፈጸሙት የጋብቻ ፍቺ 730 ሚሊዮን ዶላር እንዲከፍሉ የወሰነባቸው መሆኑ ተሰማ። ውሳኔው የተላለፈባቸው ባለፈው አመት ሲሆን የዱባይ ገዢ ጭምር የሆኑት ሼህ መሐመድ ለልዕልት ሃያ ቢንት አልሁሴን እና ለልጆቻቸው ዘላቂ ህይወት የሚሆን 730 ሚሊዮን ዶላሩን እንዲከፍሉ የወሰነባቸው መሆኑ ተመልክቷል። የጠቅላይ ሚኒስትሩ ባለቤት ለደህንነታቸው ሲሉ ወደ እንግሊዝ የተሰደዱት እንደ አውሮፓ አቆጣጠር በ2019 መሆኑም በሮይተርስ እና የአጃንስ ፍራንስ ፕሬስ ዘገባ ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 11 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ማህበራዊ የሆኑ ግንኙነቶችም ከፍ የሚሉበት አካባቢ ነው። አዲሱ ዓመቱ ክሪስማስ ቤተሰብ አብሮ የሚያሳልፍበት ነው። ስለዚህ ይሄ ደግሞ ቫይረስ ቤት ውስጥ ሆነው ታመመ ሰው ካለ ሌሎች የመታመም እድላቸው 80-90% ነው። በዚህ በጣም በፍጥነት ነው የሚሄደው። ስለዚህ አሁን ከፍተኛ ጥንቃቄ ያስፈልጋል።
ዶክተር አሰፋ ጄጃው መኮንን ናቸው። የሳምባና የጽኑ ህሙማን ልዩ ባለሙያና የሚሰሩበት የጤና ማዕከል የኮቪድ-19 ሕክምና ክትትል ፕሮግራም ሊቀመንበር ናቸው። ለሙሉ ቃለ ምልልሳቸው በሁለተኛው አጋማሽ ይመለሳሉ፣ ጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪዮአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። ኢትዮጵያ ሰሞኑን በተባበሩት መንግስታት የሰብአዊ መብት ምክር ቤት የጸደቀውን ውሳኔ የማትቀበለው የፖለቲካ ዓላማ ለማስፈጸም የተዘጋጀ በመሆኑ ነው ሲሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ውሳኔው ቀደም ሲል የተደረጉ የሰብአዊ መብቶች ጥሰቶች የማጣራት ጥረቶችን እንደዚሁም ራሱ የተባበሩት መንግስታት የሰብአዊ መብት ምክር ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራ ውጤታቸው ያቀረቧቸውን ምክረ ሀሳቦች ዋጋ ለማሳጣት ያለመ ነው ብለዋል የፕሬስ ኃላፊዋ። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ልኳል።
የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ዛሬ የሰጡት መግለጫ ልዩ ልዩ ወቅታዊ ጉዳዮች የተነሱበትና ለጥያቄዎች ምላሽ የሰጡበት ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ሰሞኑን ያጸደቀውን ውሳኔ ኢትዮጵያ አትቀበልም ሲሉ የሀገራቸውን አቋም በድጋሚ አረጋግጠዋል። በአውሮፓ ሀገራት ሀሳብ ጠንሳሽነት የተረቀቀውና ሰሞኑን የጸደቀው ሰነድ በኢትዮጵያ ትግራይ ክልል ሌላ የሰብአዊ ጥሰት ምርመራ እንዲካሄድ የሚጠይቅ ነው። አንድም የአፍሪካ ሀገር ሰነዱን ደግፎ ድምጽ አልሰጠም። የፕሬስ ኃላፊዋ በዚህ ጋዜጣዊ መግለጫ ሲናገሩ አብዛኛዎቹ የአፍሪካ ሀገራትና ወዳጅ መንግስታት ውሳኔውን ተቃውመዋል ብለዋል። ኢትዮጵያ የተቃወመችበትን ምክንያት ማብራርተዋል።
The Ethiopian government acknowledges that the resolution is a politically motivated instrument that is set to discredit efforts undertaken prior and recommendations that had been put forth already by the joint UN Human Rights Office and the Ethiopian Human Rights Commission.
የኢትዮጵያ መንግስት ውሳኔውን ውድቅ ያደረገው እየተባለ እንዳለው ለሰባይ መብት ቁርጠኝነት ከመጣት አይደለም። ይልቁን ውሳኔው የፖለቲካ መሳሪያ ነው። ቀደም ሲል የተደረጉ የሰባይ መብት ጥሰት ማጣራት ጥረቶችንና የተባበሩት መንግስታት ድርጅት የሰባይ መብት ምክር ቤትና የኢትዮጵያ ሰባይ መብቶች ኮሚሽን በመርመራ ውጤታቸው ያቀረቧቸውን ምክር ሐሳቦች ዋጋ ለማሳጣት ያለመ ነው ያሉት። የኢትዮጵያ መንግስት በተባበሩት መንግስታት የሰባይ መብት ምክር ቤትና በኢትዮጵያ ሰባይ መብቶች ኮሚሽን በጋራ የተካሄደውን የመርመራ ውጤት ከጥርጣሬ ጋር እንደሚቀበለው ማስታወቁና ምክር ሐሳቦቹን ተግባራዊ ለማድረግ እንደሚሰራም መግለጹ ይታወሳል። ህዋት በበኩሉ የጋራ ምርመራ ሂደቱንም ሆነ ውጤቱን እንደማይቀበል ነው ያስታወቀው። የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ቢለኔ ሲዩም ታዲያ በተመሳሳይ ጉዳይ ላይ ሌላ ምርመራ ማድረግ የተፈለገው አንዳንዶች በመጀመሪያው ምርመራ የሚፈልጉትን ውጤት ስላላገኙ ነው ብለዋል። የተባበሩት መንግስታት ድርጅት የሰባይ መብት ምክር ቤት በአማራና አፋር ክልሎች የተፈጸሙ የሰባይ መብት ጥሰቶችን በትግራይ ክልል ከተፈጸሙት ጋር በእኩል አይን እየተመለከተ እንዳልሆነም ነው የተናገሩት። አድሎ ያካሄዱን ማቆም አለበት ነው ያሉት የፕሬስ ኃላፊዋ። የፕሬስ ኃላፊዋ በዛሬው መግለጫ ያነሱት ሌላ ነጥብ የኢትዮጵያ መከላከያ ሰራዊት የህዋት ኃይሎችን በተለያዩ አውደ ውጊያዎች በማሸነፍና በመደምሰስ በርካታ አካባቢዎችን መቆጣጠሩን የገለጹበት ነው። የህዋት መሪዎች ሰሞኑን በሰጧቸው አስተያየቶች ከአማራና አፋር ክልል የወጡት በራሳቸው ጊዜ እንጂ ተሸንፈው እንዳልሆነ አመልክተዋል። የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ጻፉት በተባለ ደብዳቤ የታጣቂዎቻችን ከአፋርና አማራ መውጣት ለሰላም እድል ይከፍታል ማለታቸው ተገልጿል። በዚሁ የህዋት አስተያየት ላይ ከአሜሪካ ድምጽ ለቀረበ ጥያቄ ምላሽ የሰጡት የፕሬስ ኃላፊዋ ቢለኔ ሲዩም ህዋት በተለያዩ ውጊያዎች መሸነፉ ለማንም የሚታይ ሀቅ መሆኑን ያብራሩት
those in the international community and media who choose to amplify TPLF's narrative have got their own agenda for doing so. Nevertheless, I think there is an open invitation for those that want to go and document, particularly from the international media, as has been facilitated.
የህዋትን አባባል ማጉላት የሚፈልጉ የዓለም አቀፉ ማህበረሰብና መገናኛ ብዙሃን አካላት ያንን ሲያደርጉ የራሳቸው አጀንዳ አላቸው። ነገር ግን ከዓለም አቀፍ መገናኛ ብዙሃን መካከል ወደ ስፍራው በመሄድ መረጃ ለመሰብሰብ ለሚፈልጉ ክፍት የሆነ ግብዣ አለ። ይህ ነጻ በወጡ በርካታ አካባቢዎች ሁሉ መገናኛ ብዙሃን ወደ ስፍራው በመሄድ መረጃ እንዲሰበስቡና ከባዶቹን ውጊያዎች ከተመለከቱ ጋር እንዲነጋገሩ ምን እንደተፈጠረም እንዲረዱ ለማድረግ ሲመቻቸ ቆየ ነው ያሉት። የኢትዮጵያ ጀግኖች የተጎናጸፉት ድል በአገሪቱ ዜጎች ሁሉ የሚታወቅ ነው ሲሉም ቢለኔሲዩ ማብራርተዋል።
Ethiopia and its heroic forces do not need external validation as Ethiopians know the sacrifices that have been paid and the challenges that had been countered in order to gain the current status quo as well as the setbacks that TPLF has encountered.
Ethiopia na jegno chailochwa የውጭ ኃይሎች ማረጋጋጫ ያስፈልጋቸው ምክንያቱም ኢትዮጵያውያን ያሁኑን ጥይት ለማግኘት የተከፈለውን መስዋዕትነትና የታለፈባቸውን ፈተናዎች እንደዚሁም ህዋት የደረሰበትን ኪሳራ ያውቃሉ። ይበልጡኑ ግን ህዋት ወንድና ሴት ልጆቻቸውን ወደ ጦር ሜዳ ለላኩ የትግራይ እናቶች ምላሽ መስጠት አለበት። ምን አይነት ምላሽ ነው የሚሰጡት? ትርጉም ለማይሰጥ ግጭት በብረካታ ቁጥር በላኩበት ሁኔታ እና እነዚህ ሊመልሷቸው የሚገቡ ጥያቄዎች ናቸው። ስልታዊ ማፈግፈግ ነው አይደለም የሚለውን በተመለከተ የሚሰማው ያሁኑ ጩኸት ያለ ጥርጥር ራሱን ይገልጻል ነው ያሉት። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም በዛሬው መግለጫቸው በሌሎች ርዕሰ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የዕለቱን አብይ ርዕስ ዘገባችንን ነበር ያደመጣችሁት። የትንታኔው መጽሔት ይቀጥላል። የህዋት ታጣቂዎች በአማራ ክልል ሰሜን ሸዋ ዞን ጣርማበር ወረዳ በመትገኘው መዘዞ ከተማ ከህዳር 14 እስከ ህዳር 22 ዓመተ ምህረት በቆዩባቸው 8 ቀናት 4 ሰዎች መገደላቸውን፣ ጾታዊ ጥቃት መፈጸሙንና የንብረት ውድመትና ዘረፋ መፈጸሙን ነዋሪዎቹ ተናግረዋል።
ትግራይ ክልልን በማስተዳደር ላይ የሚገኙት ባለስልጣናትና የህወሓት አመራሮች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም የሰብአዊ መብቶች ጥሰቶችን በተመለከተ የሚቀርብባቸውን ክሶች አይቀበሏቸውም። መዘዞ ከተማ ተገኝቶ ነዋሪዎቹን ያነጋገረው የአዲስ አበባው ዘጋቢያችን ኬኔዲ አባተ ነው። ዘገባው እንደሚከተለው ይቀርባል።
የህወሓት ታጣቂዎች በመዘዞ ከተማ በቆዩባቸው 8 ቀናት በከተማዋ ተገድለዋል ከተባሉ ንጹሃን ሰዎች መካከል መምህርት ፍቅሬ መኮንን ይገኛሉ። የመምህርት ፍቅሬ የቀድሞ የተዳራጋር መሆናቸውን የነገሩን ዋና ኢንስፔክተር ጌታነ ፍታወቅ መምህርት ፍቅሬ መኝታቸው ላይ እንዳሉ በጥይት ተመተው መገኘታቸውን ገልጸዋል።
እንግዲህ ያው ቀደም ሲል ባለቤት የነበረች ከተለያየን ያው ከ10 አመት በላይ ሆኖናል። እኔም ለብቻዬ ነው የምኖረው፣ እሷም እዚህ ድርጊት የተፈጸመበት ቤት ውስጥ ነበር የምኖረው እና አንድ ሴት ልጅ ወልጄላታለሁ። በዚህ አጋጣሚ ያው እሷ እንድትሸሽ ወደ ገጠር እንድትወጣ በተለያዩ ሰዎችም ተነግሯት ነበር። አጋጣሚ ሆኖ ባለመውጣቷ በ21 ይመስለኛል እንግዲህ ሌሊት እንደተኛች በር ገንጥለው ገብተው ነው መኝቷ ላይ የገደሏት። በ22 እኛ እዚህ ስንደርስ ያው ስናስስ በአጋጣሚ ሆኖ በሮች ምናምን ተከፋፍተው ክፍት ሆነው ስናገኝ ያው ገብተን ስናይ አልጋዋ ላይ በደረቱ አካባቢ ተመታ ህይወት አልፎ የተገኘበት መንገድ ነው ያለው።
የህወሓት ኃይሎች ህዳር 22 ከተማዋን ለቀው በወጡበት ቀን ሌሎች 4 ሰዎች ተገድለው መገኘታቸውንም ኢንስፔክተር ጌታነህ ጨምረው ገልጸዋል።
ህዳር 22 ቀን መከላከያ ሰራዊቱ ወደዚህ ወደ መዘዞ ሲገባ አብረን የገባንበት መንገድ ነው የነበረው። ስንገባም ያው በርካታ ቤቶች ተዘርፈዋል፣ በርካታ ንብረቶች ወድመዋል። ከዚህ ውጪ ከተማው ላይ 4 የሚሆኑ ግለሰቦች ተገድለው አስከሬናቸው ቤትም ተዘርግቶ ያገኘንበት መንገድ ነው ያለው። ንጹሃን እነዛን አስከሬኖች አንስተን ያው ህዝቡን አስተባብረን ቀብር እንዲፈጸም ያደረግንበት መንገድ ነው የነበረው።
የህወሓት አማጽያን በመዘዞና አካባቢው በቆዩባቸው ጥቂት ቀናት ከንጹሃን ግድያ በተጨማሪ ጾታዊ ጥቃቶችም መፈጸማቸውን ነዋሪዎች ይገልጻሉ። ማንነቷ በይፋ እንዲገለጽ ያልፈለገች የ12ኛ ክፍል ተማሪ ወጣት ከመዘዞ ከተማ ሸሽታ ቁርቁር ወደምትባል ገጠራማ አካባቢ ዘመድ ጋር በሄደችበት አንድ የህወሓት ታጣቂ አስገድዶ እንደደፈራት ገልጻለች።
በመጀመሪያ በላይ መጡ፣ አንደኛው ወደታች ወረዳ፣ አንደኛው በላይ መጣ። ሚኒሻዎች አሉ ወይ ብሎ ጠየቀ። አይ እዚህ ሚኒሻዎች የሉም ስንለው እኔ ነው ውጪ አሉኝ። አልወጣም ስል ገንገልሻለን አሉኝ። ከዛን ወጣው ስሄድ እዛ እየመቱኝ የቤት አስገቡኝ። ሌላ ሰው ሌለበት ማለት ነው፣ ሰው ሌለበት ወሰደኝ። ከዛን እዛ ሶፋ ነገር አለ፣ ሶፋው ላይ መታኝ። ሆዴን በሆነች ድቡልቡል ነገር መታኝና ደከመኝና ቁጭ አልኩኝ። ከዛን ደግሞ መታኝና የሆነ አልጋ አለ እሱ ላይ ወሰደኝና ደፈረኝ።
በመዘዞ ከአሳዳጊዎቿ ጋር የምትኖረው ይህች ወጣት ከመደፈሯ ጋር ተያይዞ እስካሁንም ድረስ የህመም ስሜት እንደሚሰማትና ለጭንቀትም መዳረጓን ተናግራለች።
ጽንስ አካባቢ ላይና ሆዴን እያመመኝ ነበረ። ከዛን አጥሚት ጠጣ ነበር። እስካሁንም አለ ትንሽ ስሜት አለኝ። ሌሊት ላይ ምናምን ጭንቀትም ቁስለትም ምናምን ይሰማኛል።
ምንም እንኳን አሁን ላይ ነገሮች ቢረጋጉም በአካባቢዋ የሕክምና አገልግሎት ማግኘት ባለመቻሏና ርቃ ሄዳ ለመታከም ደግሞ በቂ ገንዘብ ስለሌላት ሕክምና ማግኘት እንዳልቻለች ወጣቷ ለአሜሪካ ድምፅ ገልጻለች። በእርግጥም በከተማዋ የሚገኘው የመዘዞ ጤና ጣቢያ ጉዳት ደርሶበት ከድንገተኛ ሕክምና ውጪ ያሉ አገልግሎቶችን አቋርጧል። በጤና ጣቢያው የእናቶችና ሕፃናት ሐኪም የሆነው ባንታ ዓለም ጉልላት የጤና ጣቢያው አብዛኛው የሕክምና ቁሳቁሶች መዘረፋቸውንና መውደማቸውን ገልጿል።
አገልግሎቱ የተገደበበት ምክንያት ምንድን ነው? ያው እንደሚታወቀው የጁንታው ክፍል እዚህ ገብቶ ስለነበረ በዋናነት እዚህ ይጠቀምበት ነበረ፣ ጤና ጣቢያውም ማለት ነው፣ ሙሉ በሙሉ ይጠቀምበት ነበረ። ስለዚህ አብዛኞቹ የህክምና መሳሪያዎች፣ አብዛኞቹ ክፍሎች ከአገልግሎት መስጫ ክልል ውጭ ሆነው ነበረ። የተዘረፉም አሉ፣ በጣም በርካታ እቃዎች ተዘርፈዋል። የህክምና እቃዎች ተዘርፈዋል። ከእናቶችና ህጻናት ክፍል፣ ከምርመራ ክፍሎች በሙሉ ያሉትን የቢሮ አስተዳደር ክፍሎች ሁሉ ሳይቀሩ ተዘርፈዋል። አብዛኞቹ ማለት ነው የሚጠቅማቸው ይዘው ሄደዋል። አሁን በፊት የምንሰጠውን አገልግሎት ለማስጀመር የሚያስችለን ቁሳቁስ የለንም። አሁን እውነት ለመናገር
ጾታዊ ጥቃት የደረሰባቸው ሴቶች ለስነ ልቦና ጫናም መዳረጋቸውን የሚናገረው የእናቶችና ህጻናት ሐኪሙ ባንት አለም ለተጎጂዎች አስፈላጊውን ሕክምና ለመስጠት መታቀዱንም ተናግረዋል።
እዚህ አካባቢ ላይ እንግዲህ አብዛኞቹ በጦርነቱ ምክንያት የሞቱ ሰዎችም አሉ። ከዛ በተረፈም ደግሞ የመደፈር የተደፈሩ እናቶች እህቶቻችን የተደፈሩ አሉ፣ በበርካታ ሁኔታ ማለት ነው። እና ቤት ለቤት አሁን እንግዲህ እነሱን የስነ ልቦናም ችግር እንዳይደርስባቸው አገልግሎት ከጀመርነው በኋላ ሞር እነሱን ቀርበን በደንብ ትሪት የምናደርግበት ሁኔታ ይፈጠራሉ ብዬ አስባለሁ። ምክንያቱም ከባድ የሆነ የስነ ልቦና ጫና ነው። በግልም አንዳንዶቹን ለማግኘት ሞክረናል እና ያላቸውን እንትን ሁኔታ በጣም ፊል አድርገዋል። ውስጣቸው ተነክቷል። ከእኛም ከፍ ያለ ነገር ካለ ወደሚቀጥለው የሕክምና ክፍል ማስተላለፍም አለብን ማለት ነው።
በመዘዞ ከተማ የሚገኙ ሌሎች የመንግስትና የህዝብ ተቋማትም ጉዳት ደርሶባቸዋል። የመዘዞ ከተማ ንዑስ ማዘጋጃ ስራ አስኪያጅ አቶ ብርሃን አካሉ በከተማዋ በህወሓት ኃይሎች ተፈጸመ ያሉትን ሰብአዊና ቁሳዊ ጉዳት እንዲህ ይገልጻሉ።
በዚህ ከተማ 7 ተቋማት አለ። አጠቃላይ 7 ተቋማትና አጠቃላይ የእያንዳንዱ የማህበረሰብ ክፍል የእያንዳንዱ ቤት እና ተቋማት ሳይቀሩ ሙሉ በሙሉ የቤት ውስጥ ቁሳቁስ ንብረቶች በሙሉ ወድመዋል ማለት ነው። ስለዚህ ወራሪው ኃይል አጠቃላይ ያደረገው ነገር ምንድን ነው? የሚሰብረውን ሰብሯል፣ የሚወስደውን ወስዷል። አጠቃላይ ጥፋቶችን በጥቅሉ የፈጠረበት ሁኔታ ነው ያለው። ብር አምጣ፣ ዶሮ አንጣ፣ በግ አንጣ፣ ገንዘብ አንጣ፣ መሳሪያ አንጣ እያለ በከፍተኛ ሁኔታ ያሰቃየበት ሁኔታ ነው ያለው። ይህ ብቻ አይደለም የተደረገው፣ በከተማችንም የተደፈሩ ሴቶች እንዳሉም ያሳያል። እንደዚሁም 4 የነፍሰ ግድያ ተፈጽሞብናል። 3 ወንዶችና 1 ሴት የሞቱበት ሁኔታ ነው ያለው።
አሁን ላይ መንግስትና መንግስታዊ ያልሆኑ ድርጅቶች ለተጎጂዎች ድጋፍ በማድረግ ላይ መሆናቸውንም አቶ ብርሃነ ተናግረዋል። ኃይሎቹ በንጹሃን ላይ የተለያዩ ኢሰብአዊ ተግባራትን እንደሚፈጽሙና ጉዳት እንደሚያደርሱ በመግለጽ የሚቀርቡ ክሶችን ህወሓት ሲያስተባብላቸው መቆየቱ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። ደሴን ወደ ቀድሞ ማህበራዊና ኢኮኖሚያዊ እንቅስቃሴዎቿ ለመመለስ መንግስታዊ ተቋማትን ጨምሮ አገልግሎት ሰጪ ድርጅቶች ስራ መጀመራቸውን የከተማዋ አስተዳደር ገለጸ። በከተማዋ የሚስተዋለው የኑሮ ውድነት መሻሻል ቢያሳይም አሁንም የመሰረታዊ ምርቶች ዋጋዎች ከእጥፍ በላይ እንደሆኑ ነዋሪዎቹ ጠቅሰዋል። የህወሓት ኃይሎች ገብተውባቸው በነበሩ የምስራቃዊ አማራ 6 ዞኖች ውስጥ አድርሰዋቸዋል የተባሉትን ሰብአዊና ቁሳዊ ጉዳት የሚያጠና ግብረ ኃይል መቋቋሙንም የክልሉ ኮሚኒኬሽን ቢሮ አስታውቋል። ቢሮው በጥናቱ መሰረት ጉዳት የደረሰባቸው አካባቢዎች መልሰው እንዲቋቋሙ ለህዝቡም አስቸኳይ የምግብ እርዳታ እንዲዳረስ ይደረጋል ብሏል። መስፍን አራጌ ስርስራለው።
በአማራ ምስራቅ አካባቢዎች በንግድ ማዕከልነቷም በሜትሮፖሊታንነቷም የምትወሰው የንግድ ማዕከሉ ደሴ ከህወሓት ኃይሎች ነጻ መውጣቷን ተከትሎ በመቶ ሺዎች የሚቆጠሩ ነዋሪዎች እየተመለሱ ነው። ከተማዋ ደረሰባት በተባለው ዘረፋና ውድመት ምክንያት በወትሮ ድምቀቷ ላይ ባትገኝም ህይወት ቀስ በቀስ መሻሻል ማሳየቱን ነዋሪዎች ይናገራሉ።
አሁን ጥሩ ናት። አሁን በቃ የተረጋጋ ነው፣ ሰላማዊ ነው። ከበፊቱ በጣም ሰላማዊ ነው። በፊት ከነበረው ሁሉም ነገር ወደ ነበረበት እየተመለሰ ነው።
ለዚህ ደግሞ የተቋረጡ አገልግሎቶች መጀመራቸውን እንደ ምክንያት ይነሳል የከተማዋ ከንቲባ አበበ ገብረ መስቀል።
በተለይ የትራንስፖርት አገልግሎት ሙሉ በሙሉ ባይሆንም ጀምሯል። አሉት መኪኖች በሙሉ የታክሲ አገልግሎት፣ ባጃጅ መሳሰሉት አገልግሎት እየሰጡ ነው። ሆስፒታል፣ ደሴ ሆስፒታል ሙሉ በሙሉ ባይሆንም የወሊድና የድንገተኛ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። የመንግስት ተቋማትም አገልግሎት መስጠት ጀምረዋል። በተለይ ዛሬ ሁሉም ክፍለ ከተማዎች ቢሮቸውን ከፍተው አገልግሎት እየሰጡ ያለበት ሁኔታ አለ።
በተለይ የመንግስት ተቋማት ደርሶባቸዋል ከተባለው ጉዳት አንጻር ሙሉ አቅማቸውን መጠቀም አለመቻላቸውን መሆኑን የገለጹት
በጣም የተጎዳ ስለሆነ ቢያንስ ክፍሎቹን አጥርተው ቢሮአቸውና የመገኘት ሰራተኛው ወደ ቢሮ ይሄድና ወደ መደበኛው ስራ እየተመለሰ ያለበት ሁኔታ ነው ያለው።
ከስፍራው የደረሰ መረጃ እንደሚያመለክተው ከደሴ ሐይቅና ከደሴ ኮምቦልቻ የሚደረጉ እንቅስቃሴዎችን ጨምሮ ከአዲስ አበባ ወደ ደሴ የመደበኛ አውቶቡስ አገልግሎት ተጀምሯል። ከቀናት በፊት የአሜሪካ ድምጽ ሬዲዮ አናገራቸው የከተማዋ ነዋሪዎች የገንዘብ አቅርቦት እጥረት እንዳለ ጠቁመው ለዚህ ምክንያት ነው ያሉት የባንክ አገልግሎት እንዲጀመር ጠይቀው ነበር። ከንቲባ አበበም ጥያቄያቸውን ሙሉ በሙሉ ባይሆንም ለመመለስ ጅማሮች አሉ ብለዋል።
በተለይ ትላንትናና ከትላንት ወዲያ የኢትዮጵያ ንግድ ባንክ፣ አቢሲኒያ፣ ፕሬ ባንክ እነዚህ ባንኮች ሙሉ በሙሉ ስራቸውን በቅርንጫፎቻቸው ጭምር እየጀመሩ ያለበት ሁኔታ ነው ያለው። ሌሎች ባንኮችም ደግሞ እንዲጀምሩ እያወያየን ያለንበት ሁኔታ ነው ያለው።
ሆቴሎች፣ ሱቆችና ካፍቴሪያዎችን መከፈት መጀመራቸውን የተነገረው የእነዚህ አገልግሎት መጀመርም በከተማ ውስጥ በአሳሳቢ ደረጃ ሻቅቦ የነበረውን የኑሮ ውድነት እንዲሻሻል አድርጎታል ይላሉ የከተማ ነዋሪዎች። ያም ሆኖ ለአመታት ደክሞ ያጠራቀመውን አንጡራ ሀብት በአንድ ወር ጊዜያት ውስጥ ለተነጠቀ ማህበረሰብ አሁንም የኑሮ ውድነቱ ፈታኝ ነውና በተለይ የሸቀጥ ዋጋ መላ እንዲበጅለት ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የከተማዋ ነዋሪ ጠቁመዋል።
ጤፍና ነጭ ዱቄት እነሱ እያሉ ከነበረው አሁን የተሻለ ነው፣ ግን በፊት ወደ ነበረበት ሊመለስልን ጨው ራሱ አልቀነሰም።
አንድ ኪሎ ጨው ስንት ነው?
40 ብር። በፊት 15 ብር ነበር የምንገዛው መጀመሪያ ላይ እነሱ ከመግባታቸው በፊት። ብዙ ቤተሰብ የሚያስተዳድር ሰው አለ፣ ስራ የለም። አሁን ሁሉም የስራ ዘርፍ እንደቆመ ነው። ስለዚህ ቅናሽ ቢሆን ወይም ማስገባት ቢችል እሱ ጥሩ ነው። መንግስት
የህወሓት ኃይሎች አካባቢውን ተቆጣጥሮ በቆዩባቸው አንድ ወር ገደማ አንድ ኩንታል ጤፍ እስከ 10 ሺህ ብር ገዝተን ነበር የሚሉት አስተያየት ሰጪ አሁን ወደ 5500 ብር ዝቅ ቢልም የህወሓት ኃይሎች ወደ ከተማ ሳይገቡ በፊት ከሚገዙበት ዋጋ የ1000 ብር ብልጫ አለው ብለዋል። ከንቲባ አበበም የነዋሪዎቹን ጥያቄ ሙሉ በሙሉ መመለስ ባይቻልም ቀስ በቀስ ለማሻሻል ጥረት ይደረጋል ነው የሚሉት።
በአንድ በኩል ባለሀብቶች፣ በሌላ መንገድ ደግሞ የመንግስት ተቋማትን ጭምር ድጋፍ እያደረጉ ነው። ለምሳሌ የጉምሩክና ገቢዎች ሚኒስቴር ወደ 5 ሚሊዮን ብር የሚገመት የተለያዩ ምግብ ነክ እና ምግብ ነክ ያልሆኑ እቃዎችን አስረክበዋል። ይሄ ለደቡብ ወሎ ጭምር ነው። ሌሎችም ከደቡብ ህዝቦች አዲስ አበባ ውስጥ የሚኖሩ ወረዳዎች እንደዚሁ በቀጥታ በከተማችን ለሚገኙ ተፈናቃዮች እና በከተማ ስለነበሩ ጉዳተኞች ድጋፍ ያደረጉበት ሁኔታ ነው ያለው እና ጥሪያችንን ተቀብሎ ሰው እንዲረዳ ለማድረግ ርብርብ እየተደረገ ነው። ነገር ግን ይሄ በቂ አይደለም። አሁንም ዓለም አቀፉ ማህበረሰብ፣ ሌሎችም አካላት፣ መንግስትም፣ የግል ባለሀብቶችም፣ ሁሉም የተለያዩ ማህበረሰቦች፣ የሃይማኖት ተቋማት የመሳሰሉት ድጋፍ ያደርጉ ይገባቸዋል።
አስተዳደሩ ወደ ደሴ ከተማ እንደተመለሰ ከተማዋ በቀድሞ ቁመኗ ላይ አለመገኘቷን ተከትሎ አሳሳቢ ተብሎ የተገለጸውን ማህበራዊ ቀውስ ለመፍታት ጥሪ ተላልፎ ነበር። በተለይ የዕለት ደራሽ ምግብ እርዳታ አቅርቦት እንዲደረግለት በከተማዋ በኩል የተላለፈውን መልእክት ተከትሎ የሚኒስቴር መስሪያ ቤቶች፣ የክልል መንግስታትና ግለሰብ ባለሀብቶች እያደረጉላቸው ላለው አፋጣኝ ምላሽ ከንቲባው ምስጋናቸውን ለግሰዋል።
በተለይ ጠላት ከተማውን በተቆጣጠረበት ሰዓት የገበያ ማረጋጋት ስራው ቁሟል ማለት ይቻል ነበር። ኑሮ በጣም የናረበትና ማህበረሰቡ በችግር ውስጥ የነበረበት ሁኔታ እንዳለ በዚች አንድ ወር ከአምስት ቀን ማወቅ ችለናል። ነገር ግን ይህን ለመቀልበስ የከተማችን አይሲሲ ባለቤቶች ባለሀብቶች ጋር በመነጋገር ከአዲስ አበባ ወደ ደሴ የተለያዩ ቁሳቁሶችን እንዲያመጡ እያደረግን ነው። ዛሬ በጣም በርካታ መኪና እየገባ ነው። ሁለተኛው ከምስራቅ ጎጃምና ከምዕራብ ጎጃም ጋር በመነጋገር በርበሬ ወደ ደሴ ከተማ እንዲመጣ፣ የተለያዩ ጤፍም ሌሎች ነገሮችም እንዲገቡ ሰፊ ጥረት እያደረግን ነው። ከዛ ውጭ የአምባሰል ንግድ ስራ ድርጅት በአስቸኳይ ዘይት፣ ሌሎች የሚያስፈልጉ ማቴሪያሎችን ፈጥኖ እንዲያቀርብና ማህበረሰቡን የኑሮ ውድነቱ እንዲያረጋጋ ለማድረግ ሰፋፊ ስራዎች እየሰራ ነው። ከመንግስት አኳያ ፈጥነን ውለታ ወስደን ከተለያዩ አካባቢዎች የተለያዩ ጤፍ፣ በቀሎ፣ ስንዴ የመሳሰሉትን ለማምጣት ባህር ዳር የሄዱ አመራሮች አሉ። እዛ ጨርሰው እንዲመጡ እያደረግን ያለንበት ሁኔታ ነው።
የህወሓት ኃይሎች ከደሴ ከተማ መውጣታቸውን ተከትሎ በጣት በሚቆጠሩ ቀናት ልዩነት የሰሜን ወሎና አካባቢዎቹ ነጻ መውጣታቸው ተዘግቧል። የክልሉ መንግስት ኮሚኒኬሽን ቢሮ ምክትል ኃላፊ ህሊና መብራቱ የህወሓት ኃይሎች በወረራ ይዘዋቸው ነበር ባሏቸው አካባቢዎች የደረሰው ሰብአዊና ቁሳዊ ጉዳት ከፍተኛ መሆኑን ይጠቅሳሉ።
በእነዚህ አካባቢዎች የአርሶ አደሩን ቤት ከማጎሳቆል ጀምሮ በጣም በርካታ ጉዳት ነው ያደረሰው። በአጠቃላይ ሰብአዊ፣ ኢኮኖሚካዊና አጠቃላይ ማህበራዊና ስነ ልቦናዊ ጉዳት እንዲደርስበት ምክንያት ሆኗል ማለት ነው። በገባባቸው ወረዳዎች፣ ከተሞች በሙሉ ያሉ ጤና ጣቢያዎች፣ ጤና ኬላዎችን በሙሉ ዘርፏል። የወልዲያ ዩኒቨርሲቲ፣ የወሎ ዩኒቨርሲቲ፣ የመቅደላ አምባ ዋናው ግቢን ሙሉ ለሙሉ ከጥቅም ውጭ ሊያደርግ ችሏል። የትምህርት ቤት የተማሪዎች መቀመጫ ወንበርን ፈልጦ እንደ ምግብ ማብሰያ እስከ መጠቀም ድረስ የሰራቸው በደሎች ታሪክ ይቅር የማይላቸው ናቸው።
እንደ ምክትል ቢሮ ኃላፊዋ የህወሓት ኃይሎች በሰሜንና ደቡብ ወሎ በዋግምራና ኦሮሞ ብሔረሰብ በሰሜን ሸዋና ደሴ ከተማ አስተዳደር ገብተው በነበረበት ወቅት 47 የሚጠጉ ወረዳዎች ላይ የሚገኙ መሰረተ ልማቶች የትምህርት ጤና፣ ግብርናና ሌሎች የልማት ተቋማት ላይ ጉዳት ማድረሳቸውን ተናግረዋል።
ከዩኒቨርሲቲዎች ጋር በመነጋገር ቡድን ተዋቅሯል። በምክትል ርዕሰ መስተዳድርና በማህበራዊ ክላስተር አስተባባሪ የሚመራ ቡድን ተዋቅሯል። እነዚህ ቡድኖች አጠቃላይ ጉዳት የደረሱባቸውን አካባቢዎች በስድስት ቀጠና በመክፈል ጥናት እየተደረገ ነው የሚገኘው። የጥናት ውጤት እንደታወቀ ህብረተሰባችንን የማገዝ ኃላፊነት አለብን። ብሎም አካባቢዎችን መልሶ የመገንባት ወደ 2 ሚሊዮን የሚጠጋ ህዝብ ነው ከነዚህ የጦርነት ቀጠናዎች የተፈናቀለው። ይህን ህብረተሰብ ወደ መጣበት መመለስ ያስፈልጋል። ስንመልስ ደግሞ የተጎዱ መሰረተ ልማቶችን ማሟላት፣ ትምህርት ቤቶችን፣ ጤና ኬላዎችን ማሟላት ያስፈልጋል። ድጋፍን ማድረግ ያስፈልጋል።
የጉዳቱን መጠን በማጥናት ምክረ ሀሳብ ላይ የተመሰረተ ዘላቂ ድጋፍና መልሶ የማቋቋም ስራ ለመስራት ግብረ ኃይል ተቋቁሞ ስራ መጀመሩንም ነው የጠቀሱት ምክትል ቢሮ ኃላፊዋ። የዛሬ ሳምንት ገደማ የብሔራዊ አደጋና ስጋት ማኔጅመንት ዳይሬክተር ምትኩ ካሳ የህወሓት ኃይሎች ወደ አማራና አፋር ክልሎች ዘልቆ መግባታቸውን ተከትሎ በሁለቱ ክልሎች 8.3 ሚሊዮን የሚደርስ የህብረተሰብ ክፍል ለምግብ እጥረት ተጋልጧል ማለታቸውን የውጭ ጉዳይ ሚኒስቴር በይፋ የማህበራዊ ትስስር ገጹ ላይ አስፍሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የዜናና የትንታኔ መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። ያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voamharic ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተርም እንዲሁ #voamharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። ታጣቂዎች ይዘውት በነበረው የላሊበላ ከተማ የገናን በዓል ለማክበር የተዘጋጀ መሆኑን የአማራ ክልል መንግስት አስታወቀ። የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ ዛሬ በሰጡት መግለጫ ክልሉ የወደሙ ንብረቶችን በመጠገን ላይ እንደሚገኝም ተናግረዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኤርሚያስ መኮንን ዛሬ በሰጡት መግለጫ የገናንና የጥምቀት በዓላትን ጨምሮ የሚከበሩ በዓላትን በደመቀ ሁኔታ ለማክበር ቅድመ ዝግጅት እየተደረገ መሆኑን ገልጸዋል።
ያለው ወር በአማራ ክልል ኮንቴክስት ታህሳስ፣ ጥር፣ የካቲት እነዚህ ወራቶች ከፍተኛ የሆነ ባህላዊ ትዕይንት የሚደረግባቸው፣ ሃይማኖታዊ ስርዓት የሚከናወንባቸው፣ በድምቀት ሰርግ የሚከናወንበት እና ሌሎች ልዩ ልዩ የባህላዊ ጨዋታዎች እና ስነስርዓቶች የሚከናወኑበት ወቅት በመሆኑ ይህ ጥሪ በጣም ለየት ያለ ድባብ ይኖረዋል ብለን ስለምናስብ ዝግጅታችን ገናን በላሊበላ የመጀመሪያው እና ዋነኛው ብለን አንደርላይን አድርገን እንደ ቢሮ እየተንቀሳቀስን ያለ ነው። ከውጭ ሀገር የሚመጣው እና ከሀገር ውስጥ ያለውም በሙሉ ተንቀሳቅሶ በላሊበላ ከተማ በታላቁ ደብር ተገኝተን በዓሉን እናከብራለን ብለን ነው ዝግጅት እያደረግን ያለ ነው ማለት ነው። ላሊበላ ከተማ እና እንደ ሌሎች ከተሞች ሁሉ ወረራ ተፈጽሞበታል። መሰረተ ልማቶች ወድመዋል። የአየር መንገዱን ጨምሮ አሁን አገልግሎት እየሰጠ አይደለም ማለት ነው። ሆቴሎች ተዘርፈዋል። የቴሌኮሙኒኬሽን የመብራትና የመሳሰሉት የውሃ ፓይፖች ሳይቀሩ ተነቃቅለው ከጥቅም ውጭ ሆኗል ማለት ነው። እነዚህን ሪከቨር እንዲያደርጉ ስራ እየተሰራ ነው ማለት ነው።
በአማራ ክልል በተለይ የጥር ወር ብዙ ሃይማኖታዊና ባህላዊ ክብረ በዓላት የሚከበርበት መሆኑን ጠቅሰው ከዚህ ቀደም በእነዚህ ክብረ በዓላት ላይ የሚታደሙና አዲስ የሚመጡ ቱሪስቶችን ለማስተናገድ በዝግጅት ላይ መሆናቸውንም ገልጸዋል። በተለይ በላሊበላ ከተማ የወደሙ መሰረተ ልማቶችን ጥገና እየተደረገ መሆኑንም አክለው ገልጸዋል። አቶ ኤርሚያስ
ጥላት ውሎ ያደረባቸው እና ታርጌት አድርጎ ጥቃት የፈጸመባቸው ከተሞች አሁን መብራት እያገኙ ነው ያሉት እነ ኮምቦልቻን፣ እነ ደሴን እና ሌሎችም እንደዚሁ መብራት እና የቴሌፎን አገልግሎት እያገኙ ነው። ማክሲመም ጥረት እየተደረገ ነው። ይህንን ተቋሙ በልዩ ሁኔታ እንደሚያደርገው እርግጠኞች ነን። ካልሆነ ደግሞ አማራጮችም አይጠፉም ማለት ነው። ያለን ጊዜ ብዙ የሚያሰራ ከመሆኑ ጋር ተያይዞ በመብራት በኩል ኢዚሊ ማክሰስ ማድረግ ስለሚቻል ቴክኖሎጂ መዛው ልክ ብዙ ስለማይቸግር እናገኛለን የሚል ሙሉ እምነት ነው ያለን። ይሄ በሃይ ሌቭል ከፍተኛ አመራሮች ይዘውት እየተሰራ ነገር ስራ ያለ ስራ ስለሆነ ከላሊበላም የሚበልጥ ነገር ስለሌለ አቬሌብል ይደረጋል።
ይበ እንዲህ እንዳለ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሰሞኑን የላሊበላን ውቅር አብያተ ክርስቲያናት በጎበኙበት ጊዜ እንደተናገሩት የወደሙ ቅርሶችንና መሰረተ ልማቶችን መልሶ ለመገንባት በሚደረገው ርብርብ የፌዴራል መንግስቱ አስፈላጊውን ድጋፍ እንደሚያደርግ ጠቁመዋል።
ቤታችን ፈርሷል፣ ኑሯችን እንዲጨልም ብዙ ጉዳት ደርሶብናል በተወረረው አካባቢ። ነገር ግን ነጻነታችንና ትልቁ ሀብታችን እስከተሳፈርና እስከለበስን ድረስ የመልሶ ማቋቋም የፈጣን እርዳታ አገልግሎት ሁሉንም ደረጃ በደረጃ ለማሟላት መንግስት ህብረተሰቡን ይዞ ከፍተኛ ጥረትና ርብርብ ያደርጋል። አይዟችሁ፣ ሁላችንም የመፍትሄ አካል እንሆናለን። የምንቆዝምበት የምናለቅስበት ጊዜ አልፏል፣ እንሻገረዋለን። በርቱልን፣ መልካም ጊዜ ይሁን።
የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው የሚመጡ ዲያስፖራዎችን ሀገራቸውን በተለየ መልኩ የሚገነዘቡበት መድረክም ተዘጋጅቷል ብለዋል አቶ ኤርሚያስ። ላሊበላን ጨምሮ የቱሪስት መናኸሪያ በሆኑ ከተሞች እንደ ሆቴሎች፣ የትራንስፖርት አገልግሎት ሰጪ ተቋማትና ሌሎች ተቋማት መልካም መስተንግዶ እንዲሰጡ መነጋገራቸውን አቶ ኤርሚያስ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮች፣ ተከታዩ መሰናዷችን ንግድና ምጣኔ ሀብት ይሆናል። በዛሬ የንግድና ምጣኔ ሀብት ዝግጅታችን ካለፈው ሳምንት የቀጠለ ዝግጅት እናስደምጣችኋለን። ባለፈው ሳምንት ዝግጅታችን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ 1 ሚሊዮን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ወደ ሀገራቸው እንዲገቡ ያቀረቡትን ጥሪ ተከትሎ ወደ ኢትዮጵያ ለመሄድ የተዘጋጁ ጉዞውን በማስተባበር ላይ የሚገኙና የኢትዮጵያ ዲያስፖራ የተግባር ምክር ቤት የቦርድ አመራርን ማነጋገራችን ይታወሳል። ከተግባር ምክር ቤት ቦርድ ሰብሳቢው ካፕቴን አቤ ገብረ ህይወት ከዋሽንግተንና በእንግሊዝ ለንደን ውስጥ ከሚገኙ ከአስተባባሪዎቹ አንዱ ከአቶ አለባቸው ደሳለኝ ጋር ያደረግነው ውይይት ተከታዩ ክፍል ደረጀ ደስታ ያቀርበዋል።
በኢትዮጵያ የቱሪዝም ሚኒስትር ደኤታ አምባሳደር ናኒሴ ጫሊ ባለፈው 2 ሳምንት ለጋዜጠኞች በሰጡት መግለጫ እንዳስታወቁት ሚኒስቴር መስሪያ ቤቱ የዳያስፖራ ተጓዦችን ለመቀበል ከቱሪዝም ዘርፍ ባለድርሻ አካላት ጋር ውይይቶችን ማድረጉን ተናግረዋል። የኢትዮጵያ አየር መንገድ በአዲስ አበባና በክልሎች የሚገኙ ሆቴሎች፣ አስጎብኚ ድርጅቶችና አስጎብኚዎች እስከ 30% የሚደርስ የአገልግሎት ቅናሽ ለማድረግ ተስማምተዋል ሲሉም ገልጸዋል። ባለፈው ሳምንት ያነጋገርናቸው የኢትዮጵያ ዳያስፖራ የተግባር ምክር ቤት ቦርድ ሰብሳቢ ካፕቴን አቤ ገብረ ህይወት ደግሞ ከዳያስፖራው የሚጠበቀው የኢትዮጵያን ቱሪዝም ማሳደግ ነው ይላሉ።
ከትልቁ ከፕሮጀክቶችን ዋናው ግን የዲያስፖራውን ቱሪዝም ማሳደግ ነው። ዲያስፖራ በአሁን ሰዓት አገሩ ላይ በተበታተነ መንገድ ነው የቱሪዝሙ እንትን አካል የሚሆን። ሲሄድም ዘመዶቹ ጋር ነው የሚያጠፋው እንጂ የዚያ የቱሪዝም ኢንዱስትሪ ተጠቃሚ አይደለም። ብዙ ብሔራዊ ፓርኮች አሉን፣ ብዙ አዲስ የተሰሩ ጥሩ ነገሮች አሉ። ቮለንተር ማድረግ ኦፖርቹኒቲ አለ፣ ደም መስጠት አለ፣ ወጣቶችን የማሰልጠን ጉዳይ አለ። በዛ ፊልዱላ በፕሮጀክት አድረን እስከ ስርባን ድረስ የግድ የአንድ ጊዜ ጉዞ ብቻ መሆን የለበትም። ቀጣይነት አለው፣ አመታዊ ጉዞ ነው። የተለያየ አገር ያለው ዲያስፖራ የተለያየ ችሎታ የተለያየ ካፓሲቲ አለው እና ያን ዲያስፖራውን እያቀናጀን ይዘን እንኳን ባኔት መንገዱን ብናመቻችላቸው ከመንግስት ጋር የሚደረጉትን ነገሮች ስሙዝ ብናደርገው የቪዛ አቀባበሉን፣ ኤርፖርት ውስጥ ያለውን የኢሚግሬሽን ጉዳይ፣ የጉምሩኩን ጉዳይ። ብዙ ኢትዮጵያውያኖች ሲሄዱ ለንግድ አይደለም የሚሄዱት፣ ቤተሰቦቻቸውን ለመርዳት ከዛም አልፎ ማህበረሰቡን ለመርዳት ያላቸውን ገንዘብ ሁሉ አጥተው የሃይማኖት አካላትን መስጊድንም ሆነ ቤተክርስቲያን ተሳልሞ ትንሽም ጊዜ ረፍት አድርገው ለመመለስ ነው እና በተቻለ መጠን ያንን የዲያስፖራውን ጉዞ ስሙዝ ለማድረግ ጭስ ሳይሰማቸው በሚቀጥሉ ጊዜ በጣም እንዲመጡ አገራቸውን እንዲወዱ አገራዊ ፍቅር እንዲኖራቸዋል። በተለይ ባለፉት 27 ዓመት የተበደልነው አገራችንን እየወደድን በምንጠላው መንግስት ምክንያት አገራችን ላለመሄዱ ላይ ወሰንም ብዙ ሰዎች ነበር። ከሄድን ደግሞ ተበሳይተን ምን ብለን ነበር የምንመጣው? አንዳንዶች ከዚያም አልፎ እስከ መታሰር እስከምን የደረሱ ሁላ አሉ። ኢንቨስትመንት ይዘው ሄደው የተዘረፉ ሁላ አሉ። ኢትዮጵያ ቢሮክራሲና የሙስናውን እንትን አበሳይቷቸው ሁላ ተመለሱ አሉ። ይህን ነገር እያስተካከልን እንሄዳለን።
ይሁን እንጂ ካፕቴን አብይ 1 ሚሊዮን በአንድ ጊዜ ይገባል የሚል እምነት የሌላቸው መሆኑን በመግለጽ አገሪቱም ሊኖራት የሚችለውን አቅም ይጠይቃሉ።
እና ይሄ እንዳልኩ አመታዊ ነገር ነው እና 1 ሚሊዮን በአንድ ይገባል የሚል ግምትም የለኝም። ካፓሲቲውም የለውም አገሪቷም። ኢቨን በየቀኑ እንኳን 50-50 ፍላይት ቢደረግ በጣም አስቸጋሪ ነው። በቅርብ ጊዜ ያን ኤክስፒሪየንስ አድርገነዋል። ከሳውዲ አረቢያ ወገኖቻችን እንዲመለሱ ሲደረግ 5 ፍላይት እንኳን በቀን እየገባ ያሉትን 40,000 እስረኞች የታሰሩ ወንድሞቻችን እህቶቻችንን ወደ ኢትዮጵያ መመለስ እንዴት አስቸጋሪ እንደሆነ ተገንዝበናል። የዛ ኤክስፒሪየንስ እናንትን አካል ስለነበርን እና ይሄ ጥሪ ነው። ይሄ ጥሪ አመታዊ ነው፣ ቀጣይ ነው። ዲያስፖራ አሁን ባይችል በአመቱ አጋማሽ፣ በአመቱ መጨረሻ በተለያዩ በዓላት እያደረገ እንዲገባ ኢንከሬጅ እናደርጋለን።
በእንግሊዝ ለንደን ነዋሪ የሆኑትና የዳያስፖራ የተግባር ምክር ቤት አባል መሆናቸውን የገለጹት አቶ አለባቸው ደሳለኝ ደግሞ ወደ ኢትዮጵያ እንዲሄድ ማድረጉ ብቻ ሳይሆን ኢትዮጵያን እንዴት አድርጎ መርዳት እንዳለበት፣ በምጣኔ ሀብቱ ድርሻ እንዲኖረው ማድረግ እንደሚገባው በምክር ቤቱ እየተመካከሩ መሆኑን ይናገራሉ።
እንዴት አድርገን ፈንድሬዝ ማድረግ እንዳለብን ሁሉ እየተነጋገር ነበር። አሁን እስከ 100 ሚሊዮን ዶላር እያንዳንዱ ዲያስፖራ $100 እንኳን ቢሰጥ ወደ 100 ሚሊዮን ይሆናል እና 400 ሚሊዮኑን ደግሞ ልናደርግ የምንችላቸው የተለያዩ ኮንሰርቶች፣ የተለያዩ ዝግጅቶችን ኢትዮጵያ ውስጥ በማድረግ ብዙ አላማዎች አሉ። ብዙ እቅዶች፣ ብዙ ፕላኖች ተደርገዋል እና ከዚህ ጭምር ሆቴል ከምንጠቀምበት ጭምር የምናልፈው ሁሉ በተቻለ መጠን ሆቴል ውስጥ እንዲሆን ነው ሀሳባችን። ለምን አገሪቱ የሚያስፈልጋት የውጭ ምንዛሬ ስለሆነ በኢኮኖሚ ውስጥ ትልቅ የሆነ ስራን ለመስራት፣ በሁለተኛ ደረጃ ደግሞ በዲፕሎማሲው አኳያ ኢትዮጵያ የሰላም ቀጠና መሆኗን ለዓለም ሕዝብ ለማሳየት እና እኛ ኢትዮጵያን አለንሽ ለማለትም ነው። ይሄ የውጭ ምንዛሪው ደግሞ የምንከፍለው ያው በዶላር ስለሆነ ኢትዮጵያ የውጭ ምንዛሪ እንድታገኝ ስለሆነ ሀሳባችን የምንጠቀመው በኢትዮጵያ አየር መንገድ ነው ብለን ነው የምናስበው። ሁሉም ማንኛውም የምናወጣቸው ፔኒ ሁሉ ወደ ኢትዮጵያ እንዲገባ ስለሆነ ፍላጎታችን ቅድሚያ የሚሰጠው ለኢትዮጵያ መንግስትና ለኢትዮጵያ አየር መንገድ ነው። ያም አይቻል ከሆነ ነው የሌሎቹን በሁለተኛ ደረጃ የሌሎቹን አውሮፕላኖች የሌሎችን ሀገሮች አውሮፕላኖች ልንጠቀም የምንችለው እንጂ ከዚያ ውጭ የምናደርጋቸው ነገሮች በሙሉ በኢትዮጵያ ለኢትዮጵያ ስለሆነ የኢትዮጵያ ዲያስፖራ በተግባር ነው። ኢትዮጵያዊነት በተግባር ነው አላማችን የተነሳንበት እና ኢትዮጵያዊነትን በተግባር ለማስመስከር ደግሞ እያንዳንዳችን የምናደርጋት ነገር በሙሉ ገንዘቡ በዶላር ወደ ኢትዮጵያ ነው እንዲገባ የምንፈልገው።
የጠቅላይ ሚኒስትሩን ጥሪ አስመልክቶ መልስ መስጠትና ማስተባበር የያዙት በውጭ ያሉት ብቻ ሳይሆን በአገር ውስጥ ያሉት የኢትዮጵያ ዳያስፖራ አባላት ጭምር መሆናቸውንም አቶ አለባቸው ይገልጻሉ።
ይህንን ሀሳብ ወዲያውኑ ጠቅላይ ሚኒስትሩ ይህን ሀሳብ ሲያመጡት አስቸኳይ መልስ፣ አፋጣኝ መልስ የሰጠው የኢትዮጵያ ዲያስፖራ የተግባር ምክር ቤት ነው። በአሁኑ ሰዓት ግን በርከት ያሉ ማለት ነው አሜሪካን ኢትዮጵያውያን ካውንስል እና ሌሎቹ ወደ 8 የሚሆኑ አባላቶች አሉን። አንደኛው ኢትዮጵያ ውስጥ የሚገኘው የኢትዮጵያ ዲያስፖራ ማህበር ነው። ቢያንስ ወደ 5,000 በላይ የሚሆኑ ኢትዮጵያን ዲያስፖራዎች እዚያው ኢትዮጵያ ውስጥ ገብተው የሚኖሩ አሉ እና የዚያ ማህበር ፕሬዚዳንቱ እና የቦርድና ስራ አስፈጻሚ ኮሚቴዎች ባለፉት 2 ሳምንታት ውስጥ ከኛ ጋር ስብሰባ እያደረግን ነበረ በጋራ ለመስራት። አሁን የኢትዮጵያም ህዝብ ሆነ መንግስት
ካፕቴን አብይ ጥሪው ትልቅና የተጠበቀ ነገር ቢሆንም ለምጣኔ ሀብቱ ጥቅም የሚሰጥ በመሆኑም ደስተኞች ነን ይላሉ።
ጥሪው መጠራቱ ጥሩ ነው። ህዝባችንን ማነሳሳቱ፣ በተለይ ዲያስፖራውን ማነሳሳቱ ጥሩ ነው። ይሄ ደግሞ በኢኮኖሚው ላይ ከፍተኛ ለውጥ የሚያወጣል የሚል ግምት ነው ያለን። እኛ በጥሪው ደስ አይሰማናል። ኤክስፔክቴሽኑ ትንሽ ሀይ ቢሆንም ደስ አይሰማናል በጣም። ዲያስፖራው ደግሞ ለመጀመሪያ ጊዜ ነው በአንድነት በፍቅር ለሀገሩ አይተሃል። እንግዲህ ባለፉት 5-6 የተደረጉት ሰላማዊ ሰልፎች አይተሃል እና የአሜሪካን መንግስት ራሱ ፖሊሲ ማስቀየር የቻልን ነው ሲያዩ ራሱ መንገዶችን ዘግተን ምን ብለን ሰላማዊ በሆነ መንገድ ከአንድ ህግ አስከባሪ አካል ጋር ሳንጣላ ምን ሳንል ይሄ ፍቅር ያለው ሰላም ያለው ህዝብ ሰላማዊ ሰልፉን አድርጎ በሰላም ቤቱ ገብቶ በዚህ በአሜሪካን ሀገርም በተለያዩ ከተሞችም ባሉ ዜጎችም ባሉ መንግስቱ የመንግስት አካላትም ትንሽ ምስጋና ያገኘበት ዲያስፖራ ነው ያለው። ዲያስፖራው በዚህ ይቀጥላል። ሀገሩ ፍቅር ያለው ነው። ከሀገሩ ቢለይም እንደሌላው ኢትዮጵያ ቀን ከሌሊት ስለ ሀገሩና ስለ ህዝቡ ነው የሚያስበው እና ጥሩ መነሳሳት ያየንበት ጊዜ ስለሆነ በተለይ አንዳንዶቻችን ብዙ ስለውት የለፋ ነው ከፍተኛ ደስታ ይሰማናል እና ያ መቼም ከብዙ ጊዜ ጀምሮ የተደረገ ትልቅ ጥረትና ውጤት እንደሆነ ስለምንገምት የለፋንበትም የሰራንበትም ድካም ውጤት እያመጣ እንደሆነ እንደውም ከኛ ኃላፊነት ወደ ሌላው ጄኔሬሽን ኃላፊነት የሚስተላለፍበት ጊዜ እየመጣ እንደሆነ በቅርቡ ይታየናል።
ካፕቴን አብይ ገብረህይወትን ከዋሽንግተን አቶ አለባቸው ከለንደን ለሰጡን ማብራሪያ አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አዩ ቅንብራችን አዲሱ የኮሮና ቫይረስ ዝርያ ኦሚክሮንን የተመለከተ ይሆናል። አዲሱ የኮሮና ቫይረስ ዝርያ ኦሚክሮን ከአንዳንድ ወቅታዊ ሁኔታዎች ጋር ተደማምሮ በዩናይትድ ስቴትስ እና በአውሮፓ አዲስ ብርቱ የወረርሽኝ ማዕበል የከሰተውን ስጋት ተከታዩ ዘገባ ይዳስሰዋል። ሙያዊ ትንታኔውን የሚሰጡን በተከታታይ ዝግጅት ከሚሳተፉ ባለሙያዎች አንዱ የሆኑት የሳምባ የጽኑ ህሙማን እና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ልዩ ባለሙያው ዶክተር አሰፋ ጅጃው ናቸው። ዶክተር አሰፋ በተጨማሪም በሚሰሩበት የራክቪል ከፍተኛ የጤና ማዕከል የኮቪድ-19 ሕክምናና ክትትል ፕሮግራም ሊቀመንበርም ናቸው። አሉላ ከበደን ያነጋገራቸው ወደ ቅንብሩ።
ዶክተር አሰፋ ለሰኞ ምሽት ቀጠሮ በድጋሚ ተገኝተዋል። በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
በሰዓቱ በተደረሰበት መረጃ ላይ በመናተክሩበት በዚህ ውይይታችን ለዛሬም በአሁኑ ወቅት በከፍተኛ ፍጥነት በመዛመት ላይ የሚገኘው አዲሱ የኮሮና ቫይረስ ዝርያ ኦሚክሮን በዓለም ዙሪያ የደቀናቸውን ስጋቶችና ሰዎች ራሳቸውን ቤተሰቦቻቸውንና ወገኖቻቸውን ከወረርሽኙ ለመከላከል ማድረግ ስለሚችሏቸውና ስለሚገቡ ጥንቃቄዎች እንነጋገራለን። እስኪ በቅድሚያም ኦሚክሮን ከአሁን ቀደም ለኮቪድ-19 ህሙማን ይሰጡ የነበሩና ውጤታማነታቸውን የተረጋገጡ ሁለት የመድኃኒት አይነቶችን ውጤታማነታቸውን ያሳጣ ይመስላል፣ አልሰሩም የሚል ዜና ወጥቷል። ከሱ ብንጀምር እስኪ ያስረዱን ምንድን ነው የተፈጠረው?
ከዚህ በፊት ኮቪድ ከሚደረጉ ህክምናዎች ውስጥ አንድ ሰው ኮቪድ ከያዘው በኋላ ለጠና ህመም ሊጋለጥ የሚችል ሰው ነው ብለን ስናስብ ሃይ ሪስክ የምንለው እድሜው ከፍ ያለ፣ ስኳር ህመም ያለው፣ የሳምባ ህመም ያለው እንዲህ አይነት ሰዎች ላይ ቀድመን በተለይ በመጀመሪያዎቹ 10 ቀናት ውስጥ ከሆነ
ለኮቪድ መጋለጣቸው በተረጋገጡ 10 ቀናት ውስጥ
ትክክል ነው። አንድ ሰው ኮቪድ ይዞታል፣ ቴስት ፖዘቲቭ አድርጓል፣ ስሜቶች አሉት እና በመጀመሪያዎቹ 10 ቀናት ውስጥ ህመሙ እንዳይጠና ጠንቶ ወደ ሆስፒታል የሚያደርስ ህይወት የሚያጠፋ ለተወሰኑ ለተመረጡ ሰዎች የሚሰጥ ሞኖክሎናል አንቲቦዲ ይባላል። አንቲቦዲ ማለት ሰውነታችን ሌላ ጊዜ ኢንፌክሽን ቢይዘው መከላከያ የሚሰራውን በላብራቶሪ ተሰርቶ እና በተለይ ሁለቱ ሪጀነሮን የሚባል ካምፓኒ እና ኢላይዲን የሚባል ካምፓኒ የሰሩት እሱ በመርፌ መልክ ሲሰጥ፣ አንዱ በኢንፊውዥን ነው፣ አሁን ደግሞ በመርፌ የሚሰጥ አለ። እነሱ ሲሰጡ ይሄ አንቲቦዲም ልክ መከላከያ እንደሰራን ሆኖ ሄዶ የቫይረሱን ስፓይክ የሚባለውን ፕሮቲን ቦታውን ሄዶ ይዘጋበታል። ስለዚህ ቫይረሱ እንዳይራባ ያደርገዋል ማለት ነው። ብዙ ከተጣበቀና ወደ ሴል ከገባ ነው እየተራባ ወደ ሌላ ክፍል የሚሄደው እና ይሄ የአንቲቦዲ ትሪትመንት አንድ ሰው ከታመመ በኋላ የሚሰጥ ነው እና ውጤትም በጣም አሳይቷል። ለምሳሌ እኛ ሴንተር እነዚህ ለቨርጂኒያ፣ ለሜሪላንድ ዲሲ አካባቢ 3 ቦታዎች ነበሩ ህክምናው የሚሰጥበት እና እዛ ህመሞች ይሄዳሉ። በእኔ ልምድም እንኳን የላኳቸው ሰዎች ጠንቶባቸው ወደ ሆስፒታል አልሄዱም። እነሱ ግን የሚሰሩት አንቲቦዲ የሚባለው ሞኖክሎናል፣ ሞኖ ማለት አንዱን ክፍል ሄዶ ሊዘጋ የሚችል ከእነዚህ ውስጥ እንግዲህ አንድ በግላክሶ የተሰራ በሌላው ካምፓኒ የተሰራ ትንሽ ሄዶ የሚዘጋበት ክፍል ስፓይክ ፕሮቲን ያልሆነው አሁን ምንድነው ቫይረሱ ቅርጽ የቀየረው መጣበቂያው ላይ ነው። በርከት ያሉ ቅርጽ ለውጥ ያደረገው ሌላ ቦታ ላይ ግን ያላረገው ቦታ ላይ ስላለ ያኛው ካምፓኒ የሰራው አሁንም ቫይረሱ ስቴብል ምንድነው ቦታ ላይ ያለው። ስለዚህ እሱ ኢንፌክቲቭ ነው። ችግሩ አሜሪካን አይደለም። እሱን ማግኘት አሁን አይቻልም። በጣም ጥረት አለ። ገና ሙከራ እየተደረገ ነው። ወደፊት እንግዲህ ሌላ አይነት ፖሊክሎናል የሚባል ደግሞ በርከት ያሉ ጥርሶች ያሉት አንቲቦዲ ሄዶ የሚዘጋ እሱን ደግሞ አሁን በላብራቶሪ እንግዲህ ኦሚክሮንን የሚመስል እሱ ደግሞ በመሰራት ላይ ነው። ግን ለጊዜው አሁን ለሚገጥመን ወይ አይደርስልንም።
መልካም። ስለዚህ አሁን እያነጋገረ እና እያሳሰበ ላለው ማዕበል ባይደርስም ለወደፊት የምስራት እድሏለን ያሉት። ወደ ተከታዩ ጥያቄ ከማለፌ በፊት ቅርብ ለማድረግ ከነኚህ አንቲቦዲ የተባሉት ፈጥነው የሚሰጡ ሁለት መድኃኒቶች አንዱ ባለፈው ዓመት የቀድሞ የዩናይትድ ስቴትስ ፕሬዚዳንት ትራምፕ ታመው በነበሩበት ወቅት ገና በሙከራ ላይ ሳለ የወሰዱት መድኃኒት ነው። አንደኛው
ትክክል ነው። ፕሬዚዳንት ትራምፕ ያን የወሰዱት ሪጀነሮን ይባላል። የእሱን አንቲቦዲ ነው። አንዱ ትሪትመንት እሱ ነው። ይህ አንቲቦዲ የምንለው ለሌላም ጊዜ ለምሳሌ ሰዎች ሊጋለጡ ይችላሉ ሲባል ቀድሞ የሚሰጣል መከላከያ ላይ እንዲኖር። አንዳንድ ጊዜ ነርሲንግ ሆም ውስጥ የሚኖሩ ሀይ ሪስክ የሆኑ ሰዎችም ላይ ቀድሞ ለሶስት ወር ለስድስት ወር ሰውነታችን ውስጥ እየተዟዟረ የሚጠብቅ መከላከያ ማለት ነው። ችግሩ እንግዲህ እንዳልኩት እሱ የተሰራው ስፓይክ ፕሮቲን የምትባለውን አንዷን ፓርት ሄዶ እንዲዘጋ ነው። አሁን ግን ቫይረሱ እዛ ላይ ነው ቅርጽ ለውጥ ያመጣው እና ኢፌክቲቭ አይሆንም ማለት ነው። በጣም ይቀንሳል።
ዶክተር አሰፋ ተከታይ ሁለት ጥያቄዎች መያያዝ የሚችሉ ናቸው። በዚህ በዩናይት ስቴትስ እና አብዛኛው አውሮፓ የክረምቱ ወራት ገብቷል። በዚህ የክረምቱ ወራት የኮቪድ-19 መስፋፋት እንግዲህ ደግሞ አሁን ባለንበት ኦሚክሮን ስርጭቱ በጣም ፈጣን በመሆኑ የጠና ችግር ይሆናል የሚለው ስጋት ተከስቷል። እንዲሁም በተመሳሳይ ደግሞ ቤተሰቦች የሚሰባሰቡባቸው አውደ ዓመቶች ተቃርበዋል፣ በተከታታይ ይመጣሉ። ትልቁ ብዙዎች የሚሰባሰቡበት በዓል የአውሮፓውያኑ የገና በዓል በጥቂት ቀናት ውስጥ ይከበራል። እንዲሁ ደግሞ አዲሱ ዓመት ሊገባ ነው። እነኚህ ሁኔታዎች ሌላ ተጨማሪ ስጋት የደቀኑ ይመስላል። በዓልነታቸው ቤተሰብ መሰባሰቡ መልካም ጊዜነታቸው እንዳለ ሆኖ ለዚህ ወረርሽኝ መስፋፋት አመቺ ሁኔታ ይፈጥራሉ በሚል ሌላ ስጋት ተጨምሯል። በዚህ ሰዓትስ ሰዎች፣ ቤተሰቦች በአንጻሩ ምን ማድረግ ይኖርባቸዋል?
ትክክል ነው። ሁልጊዜም እንግዲህ በትንፋሽ የሚመጡ ህመሞች ሬስፒሬተሪ የምንላቸው በክረምት ላይ በጣም ከፍ ይላል። ሰዎች በክረምት ብዙ ጊዜ ቤት ውስጥ ነው የሚያሳልፉት፣ ውጭ አይደሉም። ረዘም ላለ ጊዜ ቤት ውስጥ ይሆናሉ፣ ይቀራረባል እና በዚህ ምክንያት ከዚህ በፊትም ሌሎቹ ሬስፒሬተሪ በሽታዎች በጣም ከፍ ይላል። አሁንም ቢሆን የዚህ አይነት ቫይረስ በክረምት ወራት ከፍ ባለ ሁኔታ መሰራጨቱ የሚጠበቅ ነው። ሌላው ደግሞ እንደተባለው እንግዲህ እነኚህ ማህበራዊ የሆኑ ግንኙነቶችም ከፍ የሚሉበት አካባቢ ነው። አዲሱ ዓመቱ፣ ክሪስማሱ ቤተሰብ አብሮ የሚያሳልፍበት ነው። ስለዚህ ይሄ ደግሞ ቫይረስ እስካሁን ከነበረው ከሰው ሰው በመዝለል ከፍተኛ ፍጥነት አለው። ሰዎች ለምሳሌ ራት ላይ ቁጭ ብለው ሁለት ሰዓት በላይ ጊዜ ቢያሳልፉ ቤት ውስጥ ሆነው ታመመ ሰው ካለ ሌሎች የመታመም እድላቸው እዛው ያሉት 80-90% ነው። በዚህ በጣም በፍጥነት ነው የሚሄደው። ከምናውቀው ከኖርማል ጉንፋን እንኳን ከፍ ይላል። ስለዚህ አሁን ከፍተኛ ጥንቃቄ ያስፈልጋል። አንዳንድ ሰዎች እድሉ ካላቸው ራፒድ ቴስት ምንለው ፈጠን ያለው ቴስት ለምሳሌ የቤት ውስጥ የሚሰበሰቡ ሰዎች ቴስት አድርገው በ15 ደቂቃ ውጤቱ አግኝተው ቢሰበሰቡ ህመም ያለበትን ሰው ለመለየት ያስችላል። እሱ ለብዙ ሰው አስቸጋሪ ሊሆን ይችላል። ሌላው ግን ያልተከተበ ሰው ካለ እዚህ አካባቢ እንዲህ አይነት የምናደርጋቸው ግንኙነቶች ጋር እንዲኖር መፈቀድ የለበትም። ምክንያቱም ያ ሰው ሊታመም ይችላል። በጣም የጠና ሁኔታ ህመሙ የሚሆነው ክትባት ተከትቦ ሙሉ ክትባት ቡስተር የምንለው ሶስተኛውን ማጠናከሪያውን የተከተበ ሰው ከሆነ የጠና ህመም ይደርስበታል ብለን አናስብም። ስቲል ግን ከፍተኛ ጥንቃቄ አሁንም ያስፈልጋል። ቤት ውስጥም ባለንበት ጊዜ ማስክ ማድረግ ያስፈልጋል። እንዳልኩት ያልተከተበ ሰው አሁንም በፍጥነት መከተብ አለበት። ቡስተር ያልደረሰው መከላከያ ማጠናከሪያ ያልተከተበም ማጠናከሪያ መከተብ አለበት እና እነዚህን ነገሮች ከፍ ባለ ሁኔታ ማድረግ ይጠበቅብናል። ምክንያቱም ከፍ ያለ ወይብ ይጠበቃል። በአሁኑ ቫይረሱ ፍጥነት የሚሰራጭ ነው። ሁለተኛ ደግሞ ያው ጸባያችን ይቀየራል በክረምት ምክንያት።
መልካም። የቫይረሱ ጸባይ ሲቀየር የእኛም ጸባይ ስርጭቱን ለመቀነስ በሚያስችል መልኩ መቀየር አለበት። ዶክተር አሰፋ ጀጃው መኮንን። በመጪው ፕሮግራማችን ደግሞ ሌሎች ወቅታዊ ሁኔታዎችን አስመልክቶ ለምናደርገው ውይይት መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። መልካም በዓል፣ መልካም ጊዜ።
እሺ፣ ጊዜ ይስጥልኛል።
የአሜሪካ ድምፅ
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢናን ኢትዮሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
የአሜሪካ ድምጽ
ቪኦኤ። ተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።